Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ጥቅምት 24 2013 ዓ.ም ምሽት የጋቢና ቪኦኤ መርሃ ግብር ጀመረ። ለምሽቱ ከያዝንላችሁ መሐከል ጥቂቶቹን እናስተዋውቃችሁ። በኦሮሚያ ክልል በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ዳንቃ ተብሎ በሚጠራው ቀበሌ ውስጥ ይኖሩ የነበሩ 54 የአማራ ብሔር ተወላጆች በአንድ ትምህርት ቤት ውስጥ በታጣቂዎች መገደላቸውን የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትናው ዕለት ባወጣው መግለጫ አስታወቀ።
በዚህ ጥቃትም እስከ ትላንትናው ድረስ እስከ 54 ሰዎች አስከሬን እንደቆጠሩ በቦታ ላይ ያሉ ሰዎች ይረውናል።
የሰማችኋቸው የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ የሆኑትን አቶ ፍስሐ ተክሌን ነው የምሽቱ እንግዳችን ናቸው። በሌላ በኩል በዓለም ዙሪያ በጉጉት የሚጠበቀው 46ኛው የአሜሪካ ፕሬዝዳንታዊ ምርጫ ድምጽ መስጫ የመጨረሻው ዕለት ላይ ነን። ዘጋቢዎቻችን በምርጫ ጣቢያዎች እየተዘዋወሩ ዘገባዎችን ያደርሱናል። ሙዚቃና ሌሎች ጥንቅሮችንም ይዘናል። ኤደን ገረመው በመስተንግዶው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ ቆያለሁ። አሁን ስመኝሽ የቆየ ከዓለም ዙሪያ ከተሰባሰቡ አጫጭር ዜናዎች ጋር ትጠብቃችኋለች።
አመሰግናለሁ ኤደን። የህዝብ ተወካዮች ምክር ቤት በጥፋት ኃይሎች አማካኝነት በአማራ ብሔር ላይ የሚደርሰው ግድያ፣ ጭፍጨፋና የዘር ማጥፋት ወንጀል በመንግስት በኩል የማያዳግም እርምጃ እንዲወሰድበት ጠይቋል። ምክር ቤቱ ይህን ጥያቄ ያነሳው ከትላንት በስቲያ በኦሮሚያ ክልል ምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንቃ ቀበሌ የአማራ ብሔርን ለይቶ የተፈጸመውን ጅምላ ጭፍጨፋና አሰቃቂ ግድያ አስመልክቶ ባደረገው ውይይት መሆኑን በማህበራዊ ድረ ገጹ አስታውቋል። ይህም በመግለጫ ጋጋታ የሚታለፍ ጉዳይ መሆን የለበትም። በሰፊው ልንወያይበትና እንደ መንግስት ሀገሪቷን ከመበታተን አደጋ ልንታደግ ይገባል ሲሉ የምክር ቤቱ አባላት ማስገንዘባቸውን ምክር ቤቱ በፌስቡክ ገጹ ላይ ያወጣው መረጃ አመልክቷል። የወቅቱ የአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐመድ ኢትዮጵያ ውስጥ በንጹሃን ዜጎች ላይ የተፈጸመውን ግድያ እንደሚያወግዙ አስታውቀው የሀገሪቱ አመራሮች በአሰቃቂ ሁኔታ ጥቃቱን ያደረሱትን ይዘው ለፍርድ እንዲያቀርቡ ጠይቀዋል። የሀዘን መግለጫቸውን ጥቃቱ ለደረሰባቸውና ቤተሰቦቻቸውን ላጡት ያስተላለፉት ሊቀመንበሩ በአደጋው የቆሰሉትም ቶሎ እንዲያገግሙ ተመኝተዋል። የህብረቱ ኮሚሽን ሊቀመንበር ባስተላለፉት በዚሁ መልእክት በሀገሪቱ ላይ ዘርን መሰረት ያደረገ ግጭት እየተስፋፋ መሄዱን ጠቁመዋል። የሚመለከታቸው አካላት ይህን ከሚያባብስ ተግባር እንዲቆጠቡና ይልቁንም ያለውን ውጥረት ማርገብ የሚቻልበት ሁኔታ ላይ እንዲሰሩም ጥሪ አቅርበዋል። የፖለቲካ አመራሮች ሀገሪቱን ወደ ሀገር ግንባታና ብሔራዊ መግባባት የሚወስድ ተግባር ላይ እንዲሰማሩ ጠይቀው ይህንን ለማድረግ ሀገሪቱን ብቻ ሳይሆን አጠቃላይ ቀጠናው ላይ ችግር እንደሚያስከትል አስጠንቅቀዋል። አይቬሪ ኮስት እንደ አውሮፓውያን አቆጣጠር ባለፈው ጥቅምት 3 ቀን ባደረገችው ምርጫ የሀገሪቱ ፕሬዝዳንት አላሳን ዋታራ ሳያሸንፉ እንዳልቀረ ተገልጿል። ፕሬዝዳንቱ የተወዳደሩት ለሶስተኛ ጊዜ ሲሆን በአጨቃጫቂው የምርጫ ሂደት በከፍተኛ ድምጽ እንዳሸነፉ ተገልጿል። የሀገሪቱ የምርጫ ኮሚሽን ፕሬዝዳንት ኢብራሂም ኩይሊ ባሊኩቢያ ፕሬዝዳንቱ ማሸነፋቸውን ዛሬ ማለዳ አስታውቀዋል። በሀገሪቱ ድምጽ የሰጡት ሰዎች ብዛት ከ50% በላይ ሲሆን ዋታራ ከ94% በላይ ድምጽ ማግኘታቸውን የምርጫ ኮሚሽን ፕሬዝዳንት ገልጸዋል። የአይቬሪ ኮስት ህገ መንግስታዊ ካውንስል ቅሬታዎችና ተግዳሮቶች መኖራቸውን ካጣራ በኋላ አሸናፊውን ማጽደቅ ይኖርበታል። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዛሬ ተጀምሯል። ፕሬዝዳንት ዶናልድ ትራምፕ ከዛሬው ምርጫ በፊት ባደረጉት የመጨረሻ የምርጫ ዘመቻ በፔንሲልቬኒያ ክፍለ ግዛት የተራዘመ የድምጽ ቆጠራ እንዲካሄድ ጠቅላይ ፍርድ ቤት መፍቀዱ የድህረ ምርጫ ግጭት ሊያስከትል ይችላል ሲሉ አስጠንቅቀዋል። የድምጽ መለኪያ ሀዞች እንደሚያሳዩት በፔንሲልቬኒያ ክፍለ ግዛት የቀድሞ ምክትል ፕሬዝዳንት ጆ ባይደን በጥቂትም ቢሆን ትራምፕን እየቀደሙ ነው። በክፍለ ግዛቲቱ በፖስታ በኩል የተሰጠውን ድምጽ ለመቁጠር ከመርጫው በኋላም ቀናት ሊወስድ እንደሚችል ተገምቷል። በፖስታ በኩል መምረጡም ዲሞክራቶችን ሊጠቅም እንደሚችል ተገልጿል። የምርጫ ድምጽ ቆጠራ ጊዜ እንዲራዘም መፍቀድ ለማጭበርበር ተግባር ሊያመች ይችላል፣ የሕግ ስርዓታችንንም ይጎዳል፣ በመንገዶች ላይም ግጭት ሊያስነሳ ይችላል። ስለሆነም አንድ ነገር መደረግ አለበት ሲሉ ፕሬዝዳንቱ በትዊተር ገጻቸው መልእክት አስተላልፈዋል። ፕሬዝዳንት ትራምፕ በመንገዶች ላይ ግጭት ሊነሳ ይችላል ስላሉት ጉዳይ ዲሞክራቱ ተወዳዳሪያቸው ባይደን በጋዜጠኞች ሲጠየቁ ትራምፕ ለሚሉት ማንኛውም ነገር ምላሽ የመስጠት ፍላጎት የለኝም፣ ሰላማዊ ምርጫ እንዲካሄድና ብዙ ሰዎች ወጥተው እንዲመርጡ ነው የምፈልገው ብለዋል። የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ስራ አስኪያጅ ክሪስቶፈር ሬይ ባለፈው መስከረም ወር የምክር ቤት አባላት ፊት ቀርበው በሰጡት ማብራሪያ ዩናይትድ ስቴትስ ውስጥ በፖስታ ቤት በኩልም ሆነ በአካል ተገኝቶ በሚደረገው ምርጫ ማንኛውም አይነት የተቀነባበረ ምርጫን የማጭበርበር ተግባር አልታየም ሲሉ ማረጋገጫ መስጠታቸው ይታወሳል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ የመሰረቱት የኮሮና ቫይረስን ጉዳይ የሚከታተለው ግብረ ኃይል አንጋፋ አባል ለአንድ አመት ለሚጠጋ ጊዜ የዘለቀው የኮቪድ-19 ወረርሽኝ ሀገሪቱን ወደ ከባድ ደረጃ እየከተታት ነው ሲሉ አስጠንቅቀዋል። የግብረ ኃይሉ አስተባባሪ የሆኑት ዶክተር ዴብራ በርክስ የአስተዳደሩ ባለስልጣኖች እንቅስቃሴን በመገደብና ቫይረሱን በመቆጣጠር መካከል ሚዛን የጠበቀ ጠንካራ እርምጃ እንዲወስዱ ማሳሰባቸውን የዜና ዘገባዎች ገልጸዋል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኤደን ልመልሳችሁ።
የጋቢና ቢ መርሃ ግብር ይቀጥላል። ስመኝሽ የቆየን ለዜናዎቹ እናመሰግናለን። አስተናጋጃችሁ ኤደን ገረሞ ነኝ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። በኦሮሚያ ክልል በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንቃ ተብሎ በሚጠራው ቀበሌ ውስጥ ይኖሩ የነበሩ 54 የአማራ ብሔር ተወላጆች በአንድ ትምህርት ቤት ውስጥ በታጣቂዎች መገደላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትናው ዕለት ባወጣው መግለጫ አስታውቋል። ይህ ቁጥር እስካሁን የተቆጠረውን አስክሬን መሰረት ያደረገ እንደሆነም ጠቅሶ ቁጥሩ ሊጨምርም ይችላል ብሏል። ከዚህ ቀደም በአካባቢው ላይ በነበረ የጸጥታ አለመረጋጋት ምክንያትም ጸጥታውን ለመጠበቅ በቦታው የነበረው የመከላከያ ሰራዊት ቅዳሜ ዕለት ቦታውን ለቆ መውጣቱና ጥቃቱን ፈጽሞታል በሚል የሚጠረጠረው የኦሮሞ ነጻነት ጦር ቦታውን መቆጣጠሩን የገለጸው አምነስቲ እሁድ ዕለት ህጻናት፣ እናቶችና አዛውንቶችን ለስብሰባ ትፈለጋላችሁ በሚል በአንድ ትምህርት ቤት ውስጥ ካስገቧቸው በኋላ ድምጽ ባላቸው መሳሪያዎች እንደገደሏቸውና እንደጨረሷቸው እማኞቼ ናቸው ያላቸውን ከጥቃት የተረፉ የሟች ቤተሰቦችን ጠቅሶ በመግለጫው ይፋ አድርጓል። አባቱና እህቱ የባለቤቱ አያት በዚህ ጥቃት የተገደሉበትን እማኝ ማነጋገሩን የገለጸው አምነስቲ ኢንተርናሽናል ወንድሙን፣ የወንድሙን ባለቤትና 3 ልጆቻቸውን በአንድ ያጣ ሌላ ተጎጂም ማነጋገሩን በመግለጫው አትቷል። የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ለመንግስት መገናኛ ብዙሃን በሰጡት መግለጫ የሟቾች ቁጥር 32 ነው ብለዋል። ጽዮን ግርማ በአምነስቲ ኢንተርናሽናል በአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ የሆኑትን አቶ ፍስሐ ተክሌን በመግለጫው ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል።
በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ አቶ ፍስሐ ተክሌ በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንጋ ተብሎ በሚጠራው ቀበሌ ውስጥ በታጣቂዎች በደረሰ የጅምላ ጥቃት 54 የአማራ ተወላጆች በዘግናኝ ሁኔታ መገደላቸውን ከጥቃቱ የተረፉትን በእማኝነት ጠቅሳችሁ ድርጊቱንም ኮንናችሁ መግለጫ አውጥታችኋል። ይህንን መግለጫ በተመለከተ ማብራሪያ ሊሰጡን ፈቃደኛ ስለሆኑ እያመሰገንን፣ እስቲ በመጀመሪያ የዚህን ሪፖርት አጠቃላይ ይዘት ያብራሩልን።
ትናንትና ያወጣነው መግለጫ የሚለው በዚህ በጉሊሶ ወረዳ ምዕራብ ወለጋ ዞን ጋዋ ቀንጋ ቀበሌ ውስጥ የሚኖሩ ነዋሪዎች ከሁለት ጀምሮ እዛ አካባቢ የሚንቀሳቀሰው የታጠቀ ኃይል ቁጥጥር ስር ውሎ ነበር። የመከላከያ ሰራዊት ከአካባቢ መነሳቱን ተከትሎ ከዛ በኋላ እሁድ ዕለት ከሰዓት ወደ 11 ሰዓት አካባቢ ነዋሪዎቹን ሰብስበው ወደ አንድ የአካባቢ ትምህርት ቤት ላይ ወስደዋቸው በጥይትና በቦምብ እንደገደሏቸው ነው የተረፉት ነዋሪዎች የገለጹልን። በዚህ ጥቃትም እስከ ትናንትናው ድረስ እስከ 54 ሰዎች አስከሬን እንደቆጠሩ በቦታ ላይ ያሉ ሰዎች ይረውናል። ብዙዎቹ የአንድ ቤተሰብ አባል የሆኑ ሰዎችም አሉ። ህጻናት፣ ሴቶች እና ሽማግሌዎች ያሉበት ነው። ስለዚህ እንደዚህ አይነት ጥቃቶች እንግዲህ የመጀመሪያው አይደለም። በሰሞኑን ሁራ ፈርዳ አካባቢ፣ በደቡብ ክልል ሌሎች አካባቢዎችም፣ በሶማሌ ክልልም እንደዚሁ ችግር ነበር። ቤንሻንጉልም እንደዚሁ የኢትዮጵያ መስከረም ላይ እንደዚሁ ችግር ነበር እና መንግስት እነዚህን ታቂ አካባቢ ያሉ አናሳ ቁጥር ያላቸውን የህብረተሰብ ክፍሎች የመከላከሉን እና የመጠበቁን ነገር ማጠናከር እንዳለበት ነው የምንለው። ሌላው ደግሞ በተለይ በዚች አካባቢ ላይ ቅዳሜ ዕለት የነበረው የመከላከያ ሰራዊት እንዲነሳ ተደርጎ ነው ይሄ የተፈጠረው እና አካባቢውን በትክክል ጸጥታው መረጋገጡ ሳይታወቅ የነበረውን መከላከያ ሰራዊት ማንሳት ለዚህ ጭፍጨፋ አጋልጧቸዋል። ለምንድን ነው የተነሳው? መነሳቱ በምክንያት ነው እና ደግሞ በቂ ጥበቃ ሳይደረግላቸው እንዲነሳ መደረጉ ምርመራ ሊደረግበት ይገባል የሚል ነው አንደኛው ሀሳባችን።
በተለያዩ የመንግስት መገናኛ ብዙሀንም ሲገለጽ እንደነበረው እንዲሁም የመንግስት ባለስልጣናት ሲጠቅሱት የነበረው ማንነት ላይ ያነጣጠረ ጥቃት ደርሷል የሚል ነው። የእናንተ መግለጫ በአማራ ተወላጆች ላይ የደረሰ ጥቃት ነው ብላችሁታል። የአማራ ተወላጆች ብቻ በሚኖሩበት አካባቢ ነው ጥቃቱ የደረሰው? እስቲ አብራሩልን።
ከአካባቢ ሰዎች እንዳረጋገጥ ነው እና እንደሰማ ነው ያቺ ጋዋቃን ከምትባል አካባቢ ሙሉ ለሙሉ የአማርኛ ተናጋሪ የአማራ ብሔር ሰዎች የሚኖሩባትን የሰፈሩበትን ታሪክ የሚታወቅ ነው። በፊት ከዚህ ከነበረው ድርቅ ጋር መንደር ምትሰጣ ምን ተብሎ የሰፈሩ ናቸው እና የአካባቢ ሙሉ ለሙሉ በአካባቢው ላይ የኦሮሞ ነዋሪዎች አሉ። ግን በዛች ስፔሲፊክ በዛች የተወሰነች ቦታ ላይ ግን ያሉት የአማራ ተወላጆች እንደነበሩ እና ይሄ መጀመሪያም ጥቃት እንዳልሆነ መከላከያ ሰራዊቱም ሰፍሮ የነበረው ከዚህ በፊትም ጥቃት ስለነበር ነው። አንድ ባልና ሚስት ተገለው ተገኝተው በዛ ምክንያት የነበረውን የጸጥታ ችግር ለማረጋጋት የገባ ጸጥታ አካል ነበረ። እሱ ለተወሰነ ጊዜ ገብቶ ሲለቅ ነው የተፈጠረው እና የአካባቢ እንግዲህ የአማራ ነዋሪዎች ያሉበት ነው። እሱን አረጋግጠናል ሙሉ ለሙሉ ማለት ነው። ይሄ ጥቃት የተፈጸመውም ደግሞ እነሱ ላይ አተኩረው ነው። ምክንያቱም በአካባቢው ላይ ያሉ በዙሪያ ያሉ የኦሮሞ ነዋሪዎች ላይ ምንም አይነት ጥቃት አልደረሰም። ቢያንስ በቅዳሜ ዕለት በነበረው ሁኔታ
ትምህርት ቤት ውስጥ ለስብሰባ ትፈለጋላችሁ ተብለው እንደገቡ በመግለጫችሁ ላይም ጠቅሳችኋል። ሌሎችም ከጥቃቱም የተረፉት ሲናገሩ የተሰማው ለስብሰባ ትፈለጋላችሁ የሚል ነው። የአካባቢው ታጣቂዎች ከሆኑ በአካባቢው ያለ የወረዳ የዞን አስተዳደር ያለ ለስብሰባ ትፈለጋላችሁ የሚል ጥሪ ከታጣቂዎች ሲደርሳቸው እንዴት ነው የገቡት የሚለውን ጥያቄ አንስታችኋል።
እነዚህ የኦሮሞ ነጻ አውጪ ሰራዊት የሚባሉት ታጣቂዎች አካባቢውን የተቆጣጠሩት ቅዳሜ ዕለት ነው። የመከላከያ ሰራዊት ነቅሎ ከወጣ በኋላ አካባቢውን ተቆጣጥረዋል፣ በራተኛ ቁጥጥር ስር ነው የሚለውን ነገር ለህዝቡ ሁሉ አረጋግጠውላቸዋል። ከዛ በኋላ በነጋታው ነዋሪውን ለስብሰባ እንፈልጋቸዋለን አሉ። የታጠቁ ኃይሎች ናቸው እነዚህ ሰዎች፣ ሌላ አማራጭ የላቸው። ምክንያቱም አካባቢው ላይ ያለው የመንግስት ስትራክቸር ምንም ሊከላከላቸው እንደማይችል ያውቁታል፣ ወይም ደግሞ የለም። ስለዚህ ተጠራው ስብሰባ መሄድ ነበረባቸው። የተወሰኑት ጥቃት ይደርስብናል ብለው የፈሩት በተለይ ወጣትና ወንዶች የሆኑት ብዙዎቹ ሸሽተዋል ኦልሬዲ። የቀሩት ጥቃት አያደርሱባቸውም ብለው የቀሩት ወጣቶች፣ ህጻናት፣ ሴቶች እና በእድሜ የገፉ ሰዎች ናቸው ወደዛ የሚሄዱት እና ሲጠሯቸውም እንደዛ ነው ገምተው የሄዱት።
ከዛ በኋላ ትምህርት ቤት ውስጥ እያሉ እንግዲህ በጅምላ እንደተገደሉ ነው እየተነገረ ያለው። ከዛ ከደረሰው ጥቃት የተረፉ አሉ ማለት አስቀድመው ከሸሹት ውጪ ከደረሰው አደጋ የተረፉ ሰዎች አሉ?
ከዛ ውስጥ የተረፉ የተወሰኑ ሰዎች እንዳሉ ነው የነገሩኝ። ግን ብዙዎቹ ጉዳት ደርሶባቸዋል እና ወደ ሕክምና ወደ ሌላ አካባቢ ሄደ ተገኝተዋል። የተወሰኑ በትንሽ በቁጥር የተረፉ ሰዎች እንዳሉ ግን ከዛ ውጭ ግን በሙሉ የነበሩ ሰዎች እንደሞቱ ነው የሚነገረው።
ቆስለው የተረፉ ሰዎች ምን ያህል ይሆናሉ? ያገኛችሁት መረጃ አለ?
ቆስለው ተረፉ ብለው የነገሩን ትናንትና በነበረው መረጃ ማሰባሰብ አንድ ሰው ነው። እሱም ለሕክምና ወደ ሌላ ቦታ ሄዷል። ስልክም የለውም ብለውኛል። በጣም ለማን ያስፈልገ ነበር። ግን በነገራችን ላይ እንግዲህ ያው እዛ ስቶሬት ላይ የተፈጸመ እንጂ የሸሹ ሰዎችንም ሞቱ ሰዎች አሉ። የሸሹ ሰዎችን ተከተለ የገደሏቸው ጫካ ውስጥ የተገኙ ስቲል እስክሬን የመሰብሰብ ነገር ነበረ እና ቁጥሩ ሊጨምር ይችላል። ስለዚህ የተረፉ ሰዎችም ሊኖሩ ይችላሉ። ያው ዛሬም ነገም ተከታትለን የምናየው ይሆናል።
እንግዲህ ከዚህ ሸሽተው የተፈናቀሉ ሰዎች አሉ። የእነሱን በተመለከተ የት ናቸው ያሉት? ቁጥራቸው ምን ያህል ይሆናል?
መፈናቀል አልነበረም። ተኩሱና እንትኑ በሌሊትም ሲቆይ እንዳደረ እና ጠዋት ላይ ኦሮሚያ ልዩ ፖሊስ እንደገባ ነው የሰማ ነው። ሸሽቶ ወደ ጫካ ነበር ገብቶ የነበረ ህይወቱን ለማትረፍ። እነሱ ሰዎች እዛው አደሩ፣ የኦሮሚያ ፖሊስ ገባላቸው። እዛው የተፈናቀሉ ግን እዛው ቦታቸው ላይ ሆነው ግን ተፈናቅሏል። ምክንያቱም ብዙ ሰው ብዙ ቤቶች ተቃጥለዋል። የግድያ ከተፈጸመ በኋላ ንብረታቸው ተዘርፈዋል፣ ቤቶቻቸው ተቃጥለዋል። የተረፉትን ነገሮች እና ወደ ሌላ ቦታ አልሄዱም፣ ግን ባሉበት ሆነው መኖሪያ ቤት የላቸው ብዙዎቹ መኖሪያ ቤታቸው እንደተቃጠለ ነው የነገሩ።
ቁጥሩን በተመለከተ እናንተ ያወጣችሁት መግለጫ ላይ 54 ሰዎች እንደተገደሉ ጠቅሳችኋል። የኦሮሚያ ክልል ፖሊስ ኮሚሽን በአወጣው መግለጫ 32 ወይም 34 ነው ቁጥሩ ይላል። እዛ አካባቢ ያሉ ነዋሪዎችም የሚጠቅሱት ቁጥር አለ። የአማራ ብሔራዊ ንቅናቄ ወይም አብን ደግሞ ቁጥሩን ወደ 200 ያደርሰዋል። እና ቁጥሩን መረጃ በተመለከተ የእናንተን የምርምር ውጤት ይንገሩኝ።
ይህን ቁጥር ያገኘ ነው እንግዲህ ከነዋሪዎቹ ነው እና አስከሬን የመሰብሰብ ስራ ላይ ከተሳተፉት ሰዎች ነው። የአካባቢ ነዋሪዎች ሆነው በተርፈው እና እዛው አካባቢ ያገኟቸውን እዛ ትምህርት ቤት ውስጥ ያገኟቸውን አስከሬኖች ቆጥረው የነገሩን ነው። ጠዋት ስንጀምር ወደ 50 አካባቢ ሰዎች እንደሞቱ ነበር ሲነግሩን የነበረው። መጨረሻ ላይ ስቴትመንት ለማውጣት በምንዘጋጅበት ወደ ማታ ላይ እንደገና መልሰን ስለ ቁጥሩ ስናጣራ ተጨማሪ አስከሬኖች ተገኝተዋል፣ ቁጥሩ 54 ደርሰዋል ብለውናል። ቦታው ላይ ካሉ ሰዎች እና የሞቱ ሰዎችን በማንሳት ላይ ካሉ ሰዎች ነው ይህ መረጃ ያገኘ። 32 የሚለው ቁጥር ከኢትዮጵያ ሰብአዊ መብት ኮሚሽን የተገኘ ይመስለኛል። እነሱ ደግሞ ያጣሩበት መንገድ ሊኖር ይችላል፣ ግን እነሱም እንዳሉት ቁጥሩ ከዚህ በላይ ሊጨምር ይችላል ብለዋል። ምክንያቱም ከነበረው ሁኔታ አንጻር ግን ለመደምደም ያህል እኛ ቁጥሩን ያገኘነው ቦታው ላይ ካሉና የሞቱትን ሰዎች በመሰብሰብ ስራ ላይ ያሉ የአካባቢ ነዋሪዎች ነው።
ከአንድ ቤተሰብ በዚህ ጥቃት መገደላቸውን ጠቅሰው ነበር እና ከአንድ ቤተሰብ ምን ያህል ሰው፣ ምን ያህል ህጻናት፣ ምን ያህል እናቶች እንደሆኑ በእድሜ በጾታ ለይታችሁ ያገኛችሁት ውጤት አለ?
ለጊዜው በእድሜ አለየናቸውም። ምክንያቱም ያው ሰዎቹም በጣም ከፍተኛ ሀዘን ላይ ናቸው። ግን ለምሳሌ አንድ ሰው ወንድሙ፣ የወንድሙ ሚስት እና የወንድሙ ልጆች፣ ሶስት ልጆች አንድ ቦታ ላይ እንዳለቁበት ነገረናል። ሌላኛው አባቱን፣ የሚስቱ አያት እና እንደዚሁ እህቱ ደግሞ በቅርብ ያገባች እህቱ እንደዚህ እንደሞተችበት ነገረናል። ይህ እንግዲህ የተሟላ አይደለም፣ ምክንያቱም ከዚህ በላይ እንደሞቱባቸው ሊኖሩ ይችላሉ። እኛ አጋጣሚ ስልካቸውን አግኝተን ያናገርናቸው የነገሩን ነው። ግን ብዙዎቹ ሸሽተው መሄድ ያልቻሉ ህጻናት፣ ሴቶች እና በእድሜ የገፉ ሰዎች ወይም አዛውንቶች ናቸው ብዙዎቹ ቪክቲሞች ወይም ተጎጂዎች።
ከአቶ ፍስሐ ተክሌ ጋር ሰፋ ያለ ቃለ ምልልስ ያካሄድን ሲሆን መንግስት ኦነግ ሸኔ የሚላቸው የኦሮሞ ነጻነት ሸማቂዎች የምዕራብ ዞን ቃል አቀባይ ቢልሱማ ጉታ የጉሊሶን ጥቃት አልፈጸምንም፣ በንጹሐን ዜጎች ላይ ጥቃት አንፈጽምም በማለት ትላንት ለአሜሪካ ድምጽ ማስተባበላቸውን ጠቅሰን ጠይቀናቸው ነበር።
እነሱ እዚህ ውስጥ የለንበትም ብለዋል። ነዋሪዎቹ ደግሞ ቦታው ላይ የነበሩና ጉዳት ደርሶብናል የሚሉ ሰዎች ደግሞ የመጡት ታጣቂዎች ራሳቸውን ኦነግ ሸኔ ነን ብለውናል እና በአካባቢያችን በኦነግ ሸኔ ቁጥጥር እንደዋለ ወይም ደግሞ በጦር ቁጥጥር እንደዋለ ነግረውናል። ስለዚህ እነዛ ጉዳት ያደረሱ ሰዎች ራሳቸውን በዛ ስም ነው የጠሩት። እነሱ ናቸው አይደሉም በእርግጥ የሚለው ነገር ማጣራት ሊያስፈልገው ይገባል። ግን ለነዋሪዎች የነገሯቸው ግን ኦሮሞ ነጻነት ጦር ሰራዊት ነን ብለው ያሉ ሰዎች ናቸው የሚያደርጉት።
ሰብአዊ መብትን የማክበርም ሆነ የማስከበር ኃላፊነት የመንግስት ነው ያሉት አቶ ፍስሐ ተክሌ ይህንን ኃላፊነት ለመወጣት ደግሞ ጥቃቶቹ ከመድረሳቸው በፊት መከላከል መከላከል በማድረግ ከደረሱም በኋላ እንዳይደገሙ ተጠያቂነትን በማረጋገጥ ቁርጠኝነቱን በማሳየት መወጣት አለበት ብለዋል። ይህን ባለማድረጉ እንዲያሉ ተደጋጋሚ ጥቃቶች በዜጎች ላይ መድረሱ መንግስት ዜጎቹን የመጠበቅ ኃላፊነቱን ሙሉ ለሙሉ እየተወጣ አለመሆኑን ማሳያ ነው ብለዋል። ምዕራብ ወለጋ ጉሊሶ ወረዳ ውስጥ ትላንት የተፈጸመውን የዘር ማንነትን የለየ የተባለ ጥቃት በፌስቡክ ገጻቸው ላይ ያወገዙት ጠቅላይ ሚኒስትር አብይ አህመድ የጸጥታ አካላት ጥቃቱ ወደ ተፈጸመበት አካባቢ መሰማራታቸውንና እርምጃ እየተወሰደ መሆኑን ማስታወቃቸውን መዘገባችን አይዘነጋም።
ጆን ግርማንና እንግዳዋን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በጉጉት የሚጠበቀው 46ኛው የአሜሪካ ፕሬዝዳንታዊ ምርጫ የመጨረሻ የድምጽ መስጫ ቀን ነው ዛሬ። እስከ ዛሬዋ ዕለት ድረስም ከመቶ ሚሊዮን በላይ አሜሪካውያን ድምጻቸውን መስጠታቸው ታውቋል። ሀብታሙ ስዩም በአርሊንግተን ቨርጂኒያ ሴንትራል ቤተመጻሕፍት የምርጫ ጣቢያ በጠዋት ተገኝቶ በዚያ የሚገኙ መራጮችን ስለ ምርጫው ሂደት አነጋግሮ ነበር።
ተናስተልን መላለም በትኩረት ከመከታተላቸው ፖለቲካዊ ሁነቶች መካከል አንዱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ነው። ዘንድሮ ላይ ሪፐብሊካኑ ዶናልድ ጄ ትራምፕና ዲሞክራቱ ጆ ባይደን እየተፎካከሩ ይገኛሉ። በሚሊዮኖች የሚቆጠሩ አሜሪካውያን በሀገሪቱ ውስጥ በሚገኙ 50 ግዛቶች ድምጻቸውን እየሰጡ ይገኛሉ። በርግጥ ከዛሬ ቀን በፊትም ወደ 100 ሚሊዮን የሚጠጉ አሜሪካውያን ድምጻቸውን ሰጥተዋል። ነገር ግን የሀገሪቱን ፕሬዝዳንትና ምክትል ፕሬዝዳንት በመወሰን ረገድ ትልቅ ሚና የሚጫወተው ኤሌክቶራል ኮሌጅ ወይንም ደግሞ የመራጮች ስብስብ የተሰኘው ተቋም ነው። 538 አባላት አሉት። ቢያንስ አንድ ፕሬዝዳንት ሆኖ ለመሾም 270ውን ድምጽ ማግኘት ይጠበቅበታል። ከጥቂት ሰዓታት በኋላ የዚህ አመት ፕሬዝዳንታዊ ምርጫ አሸናፊ ይፋ ይሆናል ማለት ነው። ዘንድሮ ላይ በአሜሪካ የምርጫ ታሪክ ውስጥ አዳዲስ ነገሮች ይመዘገባሉ ተብሎ ይጠበቃል። አንደኛው በመራጮች ቁጥር የዘንድሮው ምርጫ ከፍተኛውን ያስመዘግባል ተብሎ ይጠበቃል። ቀደም ብዬ እንደነገርኳችሁ ወደ 100 ሚሊዮን የሚጠጉ ሰዎች እስካሁን ድረስ መርጠዋል። ከሳምንታትና ከቀናት በፊት ባለው በፖስታ ቤት በኩል እንዲሁም ደግሞ በአካል በመገኘት በተለያዩ ቦታዎች ድምጻቸውን ሰጥተዋል። ጆ ባይደን የዚህ ውድድር አሸናፊ ከሆኑ በሀገሪቱ ታሪክ ውስጥ አንጋፋው ፕሬዝዳንት ይሆናሉ ማለት ነው። ምክትላቸው ደግሞ መጀመሪያዋ ሴት ምክትል ፕሬዝዳንት የአሜሪካ ሆነው ይሾማሉ ማለት ነው። ዶናልድ ጄ ትራምፕ ካሸነፉ ደግሞ ሀገሪቱን ለቀጣይ 4 ዓመት በድጋሚ ያገለግላሉ ወይንም ደግሞ ያስተዳድራሉ። የአሜሪካ ድምጽ ራዲዮ የዘንድሮውን ምርጫ የሚመለከቱ ትኩስ መረጃዎችን በመደበኛው የራዲዮ ሞገድ በኩል ያቀብላቸዋል። እንዲሁም ደግሞ በመደበኞቹ ማህበራዊ መገናኛዎች በኩልም ለእናንተ ይደርሳል። አጋራችን አሃዱ ቴሌቪዥንና ራዲዮ ጋር በመተባበር ደግሞ እንዲሁ አዳዲስ መረጃዎችን ያደርሳችኋለን። በኢትዮጵያ አቆጣጠር ከጠዋቱ 1 ሰዓት እስከ 2 ሰዓት ድረስ ደግሞ ልዩ የምርጫ ዘገባ ይኖረናል። አብራችሁ እንድትቆዩ አስቀድመን ጋብዛለን። በአሁኑ ጊዜ የሚገኘው በአርሊንግተን ሴንትራል ላይብራሪ ወይንም ደግሞ ማዕከላዊ ቤተመጻሕፍት ውስጥ ነው። እዚህ የሚገኘውን የምርጫ ሂደት እየተከታተልን ነው። ኢትዮጵያንን ካገኘን እንዲሁ ወደ እናንተ አምጥተን የተወሰነ ቃለ ምልልስ ለማድረግ እንሞክራለን። አብራችሁን ስለምትሆኑ እናመሰግናለን። የዘንድሮው የ2020 የጎርጎሳውያኑ ዘመን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አሸናፊ ማን ይሆናል? ዶናልድ ጄ ትራምፕ ወይንስ ጆ ባይደን? ከጥቂት ሰዓታት በኋላ ይታወቃል። የአሜሪካ ድምፅ ራዲዮ እየተከታተለ መረጃዎቹን ያቀብላችኋል። ሀብታሙ ስዩም ነበርኩኝ። አብራችሁን ስለምትሆኑ እናመሰግናለን።
ሀብታሙ ስዩምን ለዘገባው እናመሰግናለን። አሁን ደግሞ ወደ ሌላ ዘገባ እንሻገር። የቀድሞ የአሜሪካ ምክትል ፕሬዝዳንትና ዛሬ በሚካሄደው ፕሬዝዳንታዊ ምርጫ ፕሬዝዳንት ዶናልድ ትራምፕን የሚፎካከሯቸው የዴሞክራቲክ ፓርቲ እጩ ጆ ባይደን ምርጫውን ካሸነፉ የሀገሪቱ 46ኛ መሪ ይሆናሉ። ባይደን እራሳቸውን ለዋይት ሀውስ ፉክክር ሲያቀርቡ ይህ 3ኛ ጊዜያቸው ቢሆንም በፓርቲያቸው ታጭተው ለውድድር ሲወከሉ ግን የመጀመሪያቸው ነው። የባይደንን ረጅም የፖለቲካ ጉዞ በአጭር የሚያስቀኝ ዘገባ ኬን ብሬድማን አድርሶናል። ስምንሽ የቆየ እንደሚከተለው ታቀርበዋለች።
የ78 ዓመቱ የቀድሞ የአሜሪካ ምክትል ፕሬዝዳንትና
የዲሞክራቲክ ፓርቲው እጩ ተፎካካሪ ጆ ባይደን የዛሬውን ምርጫ ካሸነፉ በእድሜ የገፉ የአሜሪካ አንጋፋው ፕሬዝዳንት ይሆናሉ። አሁን ያለውን የትራምፕ አስተዳደር ከልማዳዊው አሰራር ያፈነገጠ ነው የሚሉት ባይደን የፖለቲካ ህይወታቸው የሚጀምረው እንደ አውሮፓውያን አቆጣጠር በ1972 ዓመተ ምህረት ከዴላዌር ዩኒቨርሲቲና ሲራኪዩስ የህግ ትምህርት ቤት ተመርቀው እንደወጡ ነው። በወቅቱ የ29 ዓመት ወጣት የነበሩት ባይደን በዛ ዕድሜያቸው ለአሜሪካን ሴኔት መመረጥ ከቻሉ ጥቂት ወጣት የህግ አውጪዎች አንዱ መሆን ችለው ነበር። ምርጫውን ካሸነፉ ከጥቂት ሳምንታት በኋላ ግን ለገና በዓል ገበያ ወጥተው የነበሩት ባለቤታቸው ኔሊያና የአንድ ዓመት ልጃቸውን በመኪና አደጋ አጡ። ባይደን ከአደጋው በኋላ የቀሩትን ሁለት ወንዶች ልጆቻቸውን ለማሳደግ ከሴኔት ለመልቀቅ አስበው የነበረ ቢሆንም በመትኩ ግን በየቀኑ አንድ ሰዓት ተኩል የሚፈጀውን ከዴላዌር ወደ ዋሽንግተን የሚወስደውን መንገድ እየተመላለሱ ልጆቻቸውን አሳደጉ። ከዛ በኋላ በተደጋጋሚ 6 ጊዜ በመመረጣቸው ለቀጣዮቹ 36 ዓመታት በሴናተርነት አገልግለዋል። ባይደን የመጀመሪያ ባለቤታቸውን ከተነጠቁ ከበርካታ ዓመታት በኋላም በመምህርነት ያገለገሉ ከነበሩት ጂል ጃኮብ ትሬሲን ጋር ትዳር መስርተው አንዲት ሴት ልጅ ወልደዋል። እንደ አውሮፓውያኑ አቆጣጠር በ1987 እና በ2007 ዓመተ ምህረት ለፕሬዝዳንትነት ለመወዳደር ሞክረው የነበሩት ባይደን ሁለቱንም ጊዜ በቂ ድጋፍ ባለማግኘታቸው ሳይመረጡ ቀርተዋል። ከ2007ቱ የምርጫ ውድድር ራሳቸውን ካገለሉ በኋላ ግን በወቅቱ ተወዳዳሪ የነበሩት ባራክ ኦባማ የውድድር አጣማሪ እንዲሆኑዋቸው ጠይቀዋቸው ሁለቱ እጩዎች በ2008 የተካሄደውን ምርጫ አሸንፈዋል። በ2012ም በድጋሚ በመመረጣቸው ባይደን ለ8 ዓመታት የኦባማ ምክትል ፕሬዝዳንት በመሆን አገልግለዋል። በሴናተርነታቸው ወቅት ባይደን ትልቅ ሚና ያለው የውጭ ግንኙነት ቋሚ ኮሚቴ ውስጥ ለረጅም ጊዜ አባል የነበሩ ሲሆን ሁለት ጊዜ ደግሞ በሊቀመንበርነት ተመርጠዋል። በ1991 የነበረውን የፋርስ ጦርነት ሲቃወሙ በ2003 የተካሄደውን የኢራቅ ወረራ ደግፈዋል። በኦባማ አስተዳደር ስር ሆነው አሜሪካ በኢራቅ ላይ የምታራምደውን ፖሊሲ የቀረጹት ባይደን በ2011 ዓመተ ምህረት የአሜሪካ ወታደር ከኢራቅ እንዲወጣም አስችለዋል። ባይደን በ2011 በኔቶ የተመራው ጦር ወደ ሊቢያ እንዲገባ በመደገፋቸውም ይታወቃሉ። ባይደን የዛሬውን ምርጫ ካሸነፉ አስተዳደራቸው የዘር እኩልነትን በማስፈንና የሴቶችን መብት በማራመድ ፖሊሲዎች የኦባማን 8 ዓመታት ሊመስሉ ይችላሉ። የትራምፕ አስተዳደር የዋሽንግተንን ጥቅም አያስጠብቁም በማለት አሜሪካንን ያገለሉባቸውን ዓለም አቀፍ የንግድ፣ የኒውክሌር፣ የአየር ንብረትና የመሳሰሉት ስምምነቶች ባይደን መልሰው ሊያጸኗቸውና የአሜሪካን የውጭ ግንኙነቶች ሊያጠናክሩ ይችላሉ ተብሎ ይጠበቃል። በሀገር ውስጥም በተለይ በወቅቱ ላለው የኮሮና ወረርሽኝ መስፋፋት ትራምፕን ተጠያቂ የሚያደርጉት ባይደን ከተመረጡ ሆነ ብለው የሚሰራጩትን ሐሰተኛ መረጃዎች አስቆመው የህዝብ ጤና የሚመለከቱ ውሳኔዎች በፖለቲከኞች ሳይሆን በጤና ባለሙያዎች እንዲሰጡ እንደሚያደርጉም ቃል ገብተዋል።
አድማጮቻችን ከጋቢና ቪኦኤ ጋር ለነበራችሁ ቆይታ እያመሰገንን የዛሬ ምሽት ዝግጅታችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በፌስቡክ ቪኦኤ አማሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። በፌስቡክ ገጻችን ላይ በመግባት የአሜሪካ ምርጫ በተመለከቱ በቀጥታ የምናስተላልፋቸውን ዝግጅቶች እንድታዩ እንጋብዛለን። አብረናችሁ ያመሸነው ትዝታ በላቸው፣ በፕሮግራም አርትዖት ኤልያስ አስማረ፣ በቅንብር ስመኞሽ የቆየ፣ በዜናዎቹ እኔ ኤደን ገረመው ደግሞ በመስተንግዶ ነበር። በዚሁ እንሰናበታችኋለን። ደህና ደሩ። ውቅያኖስን ባውሳት እየሰፈረ ከመሸት ስጣው ቀን እየቆጠረ ሄደ 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 ገሰገሰ ካልፎ ያጫጫታው እያተዋቀሰ ሰፈር የሚያፋልግ አገር እያሰሰ ሄደ 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 የካተተ ከይስሙላ ሸንጎ እየተሟገተ
Get this a second, I've seen. Yet I'm not coming to Lambert's Halajama.